ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
ኢትዮጵያ
ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነጥብ የሚቆጠር ነው፣ እንደ አንዲት የአሸዋ ፍሬ።
የፊልም አዘጋጁን ክሪስቶፈር ቻምበርስ ነው የሰማነው፣ እንዲሁም ያየነው። በዚህ ሰሞን በሶስት ኢትዮጵያውያን የፍትህ ተጋድሎ ላይ የሚያተኩር አዲስ ፊልም ለእይታ አብቅቷል። ስለ ፊልሙ ከእርሱና ከሌሎች ወጣቶች ጋር ያደረግነው ቆይታ በምሽቱ ይደመጣል።
እግዚአብሔር ልጆች ስቆጣቸው ልጆቹ ወደ መሬት ያያል። እንደዚህ አይ ኮንታክት አያዩ ፊት ለፊት እና ዲስሪስፔክት ነው ይላል። ወላጆች አያከብረኝም፣ ታናገረው ፊቴን አያይም፣ አይኔን አያይም ብሎ ይደውልልኛል። አይ እኛ ባህል ደግሞ ሰውን ስናከብር አንገት ነው የምንደፋው።
በውጭ ሀገራት በጉዲፈቻ የሚወሰዱ ልጆች ላይ የሚያተኩር አዲስ መጽሐፍ ያወጣችው ደራሲ ማን ያልሻል ዳዶን የሰማናት። ከትናንት በቀጠለው ውይይታችን ተያያዥ ሀሳቦች እናነሳለን። እኒና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እናገራችሁ። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አመሻችኋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ማሊና አጋሮቿ በምዕራብ አፍሪካ ጂሃዲስቶችን ለመዋጋት በሚያደርጉት እንቅስቃሴ የሰብአዊ መብት ጥሰቶች በመጨመራቸው ዓለም አቀፍ ግዴታዎችን እንዲያከብሩ ጠየቁ። ምንም እንኳን አንቶኒዮ ጉቴሬሽ በእስላማዊ ጽንፈኞቹ የሚፈጸሙ ጥቃቶች እየጨመሩ መምጣታቸውን ቢያረጋግጡም፣ ነገር ግን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ማሊ ሽብርተኝነትን ለመዋጋት የምታደርገው ጥረት ሲቪል ዜጎች ላይ አስከፊ የሆነ ውጤትን እያስከተለ ነው ሲሉ መናገራቸውን AFP ትላንት ሐሙስ አግኝቻለሁ ያለውን ምስጢራዊ ሰነድ ዋቢ አድርጎ ዘግቧል። ሀገሪቱና አብሯት እየተንቀሳቀሱ ያሉት አጋሮቿ በወታደራዊ ተልእኮቻቸው ላይ ተጠያቂነትን በማስፈን ባላቸው ኃይል ሁሉ መንቀሳቀስ እንዳለባቸው ላሳስብ ወዳለው ማለታቸው ተገልጿል። ዋና ጸሐፊው በዋናነት ባለፈው ጥብር ማብቂያ ላይ በማሊ ባንዳግራ ክልል ውስጥ 20 ሰዎች መገደላቸውና ባለፈው የካቲት ወር ላይ ደግሞ በተደረገ የአየር ጥቃት ሌሎች ሲቪሎች መሞታቸውን ለአብነት አንስተዋል። የቱርክ አቃቤ ሕግ የዋሽንግተን ፖስት አምደኛ የነበረው የጋዜጠኛ ጀማል ካሾጊ ግድያ ተጠርጥረው የተከሰሱ 26 የሳውዲ ዜጎች የፍርድ ሂደታቸው ቋርጦ ወደ ሳውዲ አረቢያ እንዲሸጋገሩ ጠየቀ። ይህም ሁኔታውን ማለባበስ ሊሆን ይችላል በሚል ብዙዎች ላይ ስጋትን አጭሯል። የቱርክ መንግስት መገናኛ ብዙሃን አናዶሉ እንደዘገበው የተሰበሰቡት ዳኞች በአቃቤ ሕጉ ጥያቄ ላይ ውሳኔ አለመስጠታቸውና በአንጻሩ ግን ጥያቄውን ለቱርክ የፍትህ ሚኒስቴር በማስተላለፍ የፍትህ ሚኒስቴሩን አስተያየት በጉዳዩ ላይ እንደሚጠብቁ አስታውቋል። ፍርድ ቤቱም ለሚቀጥሉት 6 ቀናት ያህል ዝግ ይሆናል። ይህ ዜና የተሰማውም ቱርክ እንደ አውሮፓውያን አቆጣጠር በጥቅምት 2018 ዓ.ም የካሾጊን ሞት ተከትሎ ከሳውዲ አረቢያ ጋር የነበራትን ቅራኔ በመተው ግንኙነታቸውን ለማሻሻል እየጣረች ባለችበት ሰዓት ነው። የቱርክ የውጭ ጉዳይ ሚኒስትር ብሉት ካቡሶግሉ ሐሙስ ዕለት በነበራቸው ቃለ መጠይቅ የሳውዲ ባለስልጣናት በፍርድ ሂደቱ ላይ ከፍተኛ ትብብር አሳይተዋል ያሉ ሲሆን ጉዳዩን ግን አላብራሩትም። በመጨረሻም ፕሬዝዳንት ዘለንስኪ ሁለት የዩክሬን ከፍተኛ ጄኔራሎችን ማዕረግ ነጠቁ። የዩክሬኑ ፕሬዝዳንት ትላንት ሐሙስ ማምሻውን በነበራቸው ገለጻ የሁለት ጄኔራሎችን ማዕረግ መንጠቃቸውን አስታውቋል። ቮልዲሚር ዘለንስኪ ጄኔራሎቹን ጸረ ጀግና ሲሉም ጠርቷቸዋል። ማዕረጋቸውን የተነጠቁት ጄኔራሎች አንደኛው የሀገር ውስጥ የደህንነት ቢሮ ዋና ኃላፊ ሲሆኑ፣ ሌላኛው ደግሞ የኬርሶን ክልል የደህንነት ቢሮ ኃላፊ ነበሩ። ፕሬዝዳንቱ ከካሃዲዎች ጋር ለመነጋገር ጊዜ ባይኖረንም እነዚህ ሰዎች ግን በጊዜ ሂደት ቅጣት የሚጠብቃቸው ይሆናል ብለዋል። የዩክሬን ባለስልጣናት የሩሲያ ኃይሎች 14 ቶን የሚሆን የሰብአዊ ድጋፍ የጫኑ 12 አውቶቡሶችን ሐሙስ ዕለት በደቡባዊ ዩክሬን መድረሳቸውን አስታውቀዋል። አውቶቡሶቹም ምግብና መድኃኒት የጫኑ መሆናቸውን የተገለጸው፣ በሌላ በኩል ከተከበበችው የወደብ ከተማ ማሪፖል ሸሽተው ለመጡ ሲቪሎች የተላኩና የረድኤት ቁሳቁሶችን የጫኑ 45 አውቶቡሶች ትላንት ሐሙስ ወደ ታሰበላቸው ቦታ ከመድረሳቸው በፊት በሩሲያ ኃይሎች መቆማቸው የተገለጸ ሲሆን፣ ጉዟቸውን በአፋጣኝ ይጀምራሉ ወይስ እንደተከለከሉ ይቀራሉ የሚለው እስካሁን ድረስ በግልጽ የታወቀ ነገር የለም። አድማጮች፣ የአርብ ምሽት የጋቢና ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ በአክብሮት ተጋብዛለሁ። ኤደን ገረሙ ከዋሽንግተን ዲሲ።
ኤደንን ለቀደሙት ዜናዎችና መሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉና መሰግናለን። ለዛሬው ያዝንላችሁ የመጀመሪያ መሰናዷችን እንሻገር። ፍትህ ፋየር ዊዝን በደርግ ዘመነ መንግስት የማሰቃየት ተግባር የፈጸመባቸውን ሰው አሜሪካ ላይ ከሰው ፍትህ ለማግኘት የጣሩ ሶስት ኢትዮጵያውያንን ታሪክ የሚተርክ አዲስ ፊልም ነው። በክሪስቶፈር ቻምበርስ ተዘጋጅቶ በዓለም አቀፍ ሞዴልና በጎ አድራጊ ሊያ ከበደ የገንዘብ ፈሰስ የተሰራ ወይንም ፕሮዲውስ የተደረገም ነው። ፊልሙ ከሰሞኑ በተካሄደው የአዲሱ አፍሪካ ፊልም ፌስቲቫል ወይንም ኒው አፍሪካን ፊልም ፌስቲቫል ላይ ተካቶ ታይቷል። ሲልቨር ስፕሪንግ ሜሪላንድ ኤኤፍአይ አዳራሽ ውስጥ በይታ በበቃበት ወቅት ከፊልሙ አዘጋጅና ከወጣቶች ጋር ተገናኝተን ተነጋግረናል። በመቀጠል ይስማል። ፍትህ ፋየር ዊዝን በደርግ የመጀመሪያ አመታት ያሰቃያቸውን ባለስልጣን ከአመታት በኋላ በአሜሪካ ምድር ያገኙ ሶስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጻ የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመስራቱን ፋይዳ እንዲያስረዳ
To me, I think this is an extraordinary, powerful story, and it has two profound...
ይህ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርሲቲ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች በህግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው። በዓለም ላይ ለውጥ ማምጣት ይችላልው ዓለምን መልካም ማድረግ ይቻለኛልን ብለው ሲጠይቁ ሰው ሁሉ ፍርሃቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው። ይሄ አይበገሬነትን ሳይታክቱ መከፋትን ጠንካራ ስራንና አምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉ ሰዎች ታሪካቸው ብርታታቸውን በማየት እኔን መዳን መጠንከር ይችላል እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለኔ በስራው ላይ የፈሰሰውን ድፋት ተገቢ ያደርግልኛል።
ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው AFI አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘዋቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሐሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጿለች።
One, I was moved by the women's stories. It was so touching. I just came back from Ethiopia and I met some women who
በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከአመታት በፊት በ30 አመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጆችን ድምጽ ብቻ ሳይሆን የሁሉንም ሰው ድምጽን ያጋራው በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል። ትምርታዊ ነው። በስሜት ይነጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው።
ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች።
የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቀሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገር ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በርግጥ ከአመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ ሀፍረትን የመሰለ ነገር ይከሰታል። ስላሳለፍከው ሁኔታ መናገር በርግጥ ኃይል ያለውና የነጻነት መንፈስ የሚያጎናጽፍ ነው በያስባለው ፊልሙ ሰዎች መሰልፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል።
ኖሃ በበኩሉ የሱ የቤተሰብ አባላትም በተመሳሳይ ውጣውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሃን ያለፉበትን ህይወት ዳግም የማስተዋወቅና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሐሳቡን አዳምጥ።
But my thing is I want to see people who look like us. Black directors, specifically Ethiopian directors to tell our story.
እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች በተለይ ደግሞ ኢትዮጵያውያን የኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አብራቾች ተግዳሮቶች ገጥሟቸዋል። በሰባዎቹ እድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከሳቸው ሰዎች ሊማሩ እንደሚገባ ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተ ባበራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅቷል። እሳቸውን የመሰሉ ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው ይሄን መሳይ ፊልም እንዲሰሩ የምንፈልገው። እኛ የነጭ የበላይነት ባለበት የአፍሪካን ጥሬቃ ካልአግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉ ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቁት። በገዛ ቤት መጥቼ ስለ ቤት ልነግር አልችልም። በደርግ ጊዜ በርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ተጠራጥራለሁ።
ኢትዮጵያ በቅርብ አመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ለመሆኑ የሚናገሩ ሪፖርቶች ተነበዋል። ከአመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጥረት የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል።
I know it's just a tiny one grain of sand in understanding the complexity of the history of Ethiopia.
ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው። እንደ አንዲት ያሸዋ ፍሬ አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የምችል አይመስለኝም። ነገር ግን ከሰዎች እሰማለሁ። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስተው ይሄንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይሄንን ፊልም ለመስራት 5 አመታትን ፈጅቶብኛል። ረጅም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስተዋወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ።
ክሪስቶፈር ኤርሚያስ ወልዳም ላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግባት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረቱም ከኢትዮጵያውያን ጋር ይያያዝ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምጽ ሀብታሙ ስዩም። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉ ደስ ብሎናል። ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ውስጥ በሕግ ባለሙያነት ለረጅም ጊዜ ያገለገለችውና በአሁኑ ሰዓት ነዋሪነቷን በዚህ በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገችው ማን ያልሻል ዳዶ አይ አም ወላይታ የተሰኘ መጽሐፍ ከሳምንት በፊት አሳትማለች። መጽሐፉ በዋናነት ትኩረቱ ከኢትዮጵያ በጉዲፈቻ ወጥተው ኑሯቸውንና እድገታቸውን በዚህ በዩናይትድ ስቴትስ ያደረጉ ኢትዮጵያውያን ስለ ሀገራቸው ባህል እንዲያውቁ በሚል ነው። ከኤደን ገረመው ጋር የጀመሩት ቆይታ ተከታይ ክፍል በመቀጠል ይቀርባል።
እንዴት ነው ስለ ጉዲፈቻ ለመጀመሪያ ጊዜ የሰማሁት? ጉድፈቻ የሚለውን ህግ ቤት ህግ ስማል በኢትዮጵያ ቤተሰብ ህግ ላይ ስለነበረ አውቃለሁ። ፍትህ ሚኒስትር እኔ እያለሁ አሰፋ ከስቸው ነበረ ፍትህ ሚኒስትሩ እና በዛን ወቅት የኢትዮጵያ ውጭ ጉዳይ ሚኒስትር አሁን በህይወት የሉም አምባሳደር ስዩም መስፍን ነበሩ። ተጠራ ሚኒስትሩ ተጠራ እና በአስቸኳይ ሁለት ባለሙያ ይዛችሁ በዚህ ሰዓት ስብሰባ ውጭ ጉዳይ ሚኒስትር እንድትገኙ ተባለ። እኛ ስንገኝ እኛ ብቻ አይደለም ከሴቶች ጉዳይም እንደዛ ከፌደራል ፖሊስ እንደዛ ከብሔራዊ መረጃ ደህንነት እንደዛ ከፍርድ ቤት ባለሙያዎችን ኃላፊዎች ተጠርተዋል። እና ስብሰባውን የሚመሩት አቶ መስፍን ናቸው። እና አናቅም ምን እንደሆነ ብላችን ከዛ እሳቸው መጡና ዛሬ ስለ ጉድፈቻ የተካሄደ ስላለ ጉድፈቻ ላናግራችሁ ነው አሉና እሳቸውን ያጋጠማቸውን ነገሩ። ትላንት ከፈረንሳይ መምጣቴ ነው ለስራ ጉዳይ እንጂ እና ለካስ እሳቸው ፈረንሳይ ይሄዱ በኢትዮጵያ አየር መንገድ ነው ለፈረንሳይ ይሄዱ የነበረና እሳቸው ቢዝነስ ክላስ ውስጥ ቁጭ ብለው ህፃናት ያለቅሳሉ የህፃን ድምጽ የሚያለቅስ ህፃናት ድምጽ ይሰማልና አዲስ ነገር አይደለም ልጅ አርፕራምስ ሊያለቅስ ይችላል ግን ያን ቀን በጣም ብዙ ልጆች ናቸው የሚያለቅሱት እና ለረጅም ጊዜ ነው የሚያቆም አይደለም ለመተኛትም ሞከርኩ ማወቅ አልቻልኩም እና የበረዳ አስተናጋጇን ጠርቼ አቶ ስዩም ነገሩኝ ምነግርሽ ጠርቼ ለምንድን ነው እነዚህ ህፃናት የሚያለቅሱት እንዴት ይሄ ሁሉ ህፃን አንድ አርቃምስ ሊገኝ ቻለ ስላት እነዚህ እኮ በጉድፈቻ እየተወሰዱ ያሉ ህፃናት ናቸው አሉኝ እኔ በሚሄድበት ፍላይት ውስጥ ከ20 በላይ ህፃን ነበረ ምንድነው የሆነ ያለው ንገሩ እንዴት ነው ይሄን ያህል ህፃን በአንድ ቀን በአንድ አርቃምስ ይገኛል ይሄን እንድታስረዱ ነው ከዛ ሁላችንም እንደነገጠ እና ፍርድ ቤቶች ሲነግሩ በቀን በእያንዳንዱ ቀን ከ30 ከ40 በላይ ነው የጉድፈቻ ውሳኔ የሚወሰነውና አጥጻን ነው ከአገር እየወጣ ያለው ማለት ነውና ይሄ አሰራር መፈተሽ አለበት ይሄንን ማወቅ አለብን እንደ መሪም እንደ ህዝብም ይሄን ማወቅ አለብን የሚል አሳይመንት ተሰጠ አዲስ አበባ ውስጥ ወደ 70 የሚሆኑ ኤጀንሲዎችና ህጻናት ማሳደጊያዎችን ኢንቨስቲጌት አደረግን ምርመራ አድርገን ያገኘነውን ውጤት አቀረብን ማለት ነው ከዛ ላይ ነው ወጣ ከኢትዮጵያ
እስካሁን ምን ያህል ኮፒሄገር ያነበቡት ሰዎችስ ምን አይነት ምላሽ ሰጡሽ?
መጽሐፉ አማዞን ላይ እየተሸጠ ያለው በአሁን ኤግዛክት ይሄን ያህል እንደሆነ አላውቅም። ነገር ግን እነዚህ ኦልሬዲ በኔትወርኩ እኔ የማውቃቸውና ከኔ ጋር አብሮ የሰሩ ያሉ እናቶች ወላጆች ኦልሬዲ ገዝተዋል ብዙ ሰው ገዝተዋል እና በጣም ነው ደስተኛ ናቸው። በዚህ አጋጣሚ ስሙንስ እንዴት እንደመረጥኩ ላንሳ ብዙ ሰው እየጠየቀ ስለሆነ ማለት ነውና ይሄን ስም ያ ያልኩሽ ይሄንን ሐሳብ ያነሳው ማይክል ነው ያን ልጁ ከወላይታ ነው በጉድፈቻ የመጣውችና ልጄ ማን ልበል ስትለኝ ኢትዮጵያዊ ነሽ ላታለሁ ኢትዮጵያ ውስጥ ማን ነኝ ስትለኝ ወላይታ ነሽ ላታለሁና መጽሐፍ እኔ ወላይታ ነኝ የምል መጽሐፍ ጽፌ እኮ እነዚህ ልጆች እኔ ማን ነኝ ለምለው መልስ ያገኛሉ ብሎኝ ነውላ እና አንዳንድ ጊዜ ሰው አሁን ከብሔር ጋር ከዚህ ኢትዮጵያ ውስጥ ብዙ ነገር አልፏል አይደልና ሰው ፍርሃት አለ ደግሞ ብሔር እንደገና የሆነ ብሔር መሰረት ያደረገ ቅስቀሳ ይሁን እንደዚህ ሊሆን ነው የሚል ፍርሃት አለ ግን ይሄ ባህል ነው ያወራው ኢትዮጵያ እነዚህ ሁሉ ባህል ባለቤት ናት ከዚህ አንፃር ነው ስሙንም የመረጥኩት በእንግሊዘኛ የመጻፍኩት ይሄኛውን ግሩፕ አድሬስ ለማድረግ ነው ይሄ ነው መጽሐፍ ያለው ማለት ነው።
ትልቁ መጽሐፉ ለነዚህ ህፃናት ልጆች ህይወት ላይ ይሞላል የሚችል ክስተት ምንድን ነው?
ጥያቄ ነው። ለምሳሌ ልጆቹ በዚህ ጋር በጉድፈቻ የመጡ ልጆች ወይ እናት ወይም አባት ሞተዋል ወይም ሁለቱም ሞተባቸዋል እና እዚያ ጋር ደግሞ ሰመትሪ በጣም ትልቅ ነው አይደል እና ሰመትሪ ሲያዩ የእናቴ ሰመትሪ ምን ይመስል ነበር የቀብር ስፍራው ያባቴ ምን ይመስላል ይሉና ይጠይቃሉ። ከዛ ወላጆች የት ይሁን የሰመትሪ ፎቶ ማግኔት እንችላለን የቀብር ስፍራውን ይላሉ። አይ ከተማ አካባቢ እንደዚህ በቤተክርስቲያን አካባቢ ቀብር ቦታ ይኖራል ግን ወላይታ ገጠር ላይ ጓሮ ነው በቤተሰብ መሬት ላይ ነው የሚቀበረው ላቸዋለሁ። እንዴት ቤተሰብ እንደዚህ ቀብር ጋር አብሮ ይኖራል ይገርማቸዋል ወላጆች ግን ይሄ እውነት ነው ሲሄዱ ልጆች ይሄን ያገኛሉ መካና ይላሉ ወላይታ እነዚህ የቤተሰብ የቀብር ቦታ አለ ጓሮ ላይ ድንበር ላይ ማለት ነውና እሱን መልሻለሁ መጻፌ ላይ ወላይታ ላይ በሰዓት ኢትዮጵያ ሁሉም ቦታ እንደዚህ ቀርበን አይደል በትሪ እንደዚህ በመሶብ ቀርበን አይደል ምን ባላው ልጆች እንደመጡ ለብቻ ለብቻ ሳህን ሲሰጣቸው ሄደው ከወላጆቻቸው ጋር መብላት ይሄን ይፈልጋሉና እንዴ ምን ሆኖ ነው የራሱ ትሪስት ሳህን ያለ ወደኛ ይመጣልና ለምን እንደዚህ ያሳያል ብሎ ይደውላሉ። አዲስ በተለየ አመት ሶታይ እኛ ጋር እንደዚህ በትሪ እንደዚህ በመሶብ ቀርበን በጋራ ነው የምንበለው። ይሄ የኛ ባህል ለዛ ነው እናቻለሁ። ይሄን መልሻለሁ መጻፌ ላይ። ሌላው እዚያ ጋር ልጆች ስቆጣቸው ልጆቹ ወደ መሬት ያያሉ። እንደዚህ አይ ኮንታክት አያዩ ፊት ለፊት እና ዲስሪስፔክት ነው ይላል ወላጆቹ። አያከብረኝም ሳናገረው ፊቴን አያይም አይኔን አያይም ብለው ይደውሉብኛል። አይ እኛ ባህል ደግሞ ሰውን ስናከብር አንገትን ነው የምንደፋው። ሰላም ስንል እንኳን እንደዚህ ዝቅ እንላለን። ምክንያቱም ይሄ ነው ክብር ነው የምናሳየው። ስለዚህ የናቀ አይደለም ልጅ እኮ እያከበረ መስለህ ተቆጣሽ ነው አንገቱን እየደፋ ያለው። አስረዳቻለሁ ይሄንን መጽሐፌ ላይ አስቀምጫለሁ።
ወደ መነሻሽ እንመለስና ለምሳሌ አሁን እነዚህ ልጆች እንግዲህ አንቺ በራስሽ ክፍተቶችን ለመምላት እየሞከርሽ ነው፣ ግን እዚህ ያለው ኢትዮጵያዊ ሊሆን ይችላል ወይም ደግሞ ስለነዚህ በጉድፈቻ ስለመጡ ኢትዮጵያውያን ምን መረዳት አለበት ያለሽ?
በጣም ጥሩ ጥያቄ። በዚህ መንገድ እናግዝም እንችላለን። ስናይ ዝም አንበላቸው፣ እምረዳሽ ነገር አለ እንበላቸው። ምናልባት ልጆቹ የመጡበትን አካባቢ እናቅ እንችላለን። ደብዳቤ ይዘን ልንሄድ እንችላለን። ፖስታ ይዘን ልንሄድ፣ ፎቶ ይዘን ልንሄድ እንችላለን። እና ሳፖርት እናደርጋቸው እነዚህ ልጆች። በተለይ ደግሞ ኢትዮጵያ ያለው ቤተሰብ ያለው ማህበረሰብ እንድረዳ የምፈልገው እነዚህ ወላጆች በከባድ ሁኔታ ነው ልጆቻቸውን አሳልፈው የሰጡት። ገንዘብ ፈልገው አይደለም፣ ከአቅም በላይ ሆኖ ነው ልጆቻቸውን አሳልፈው የሰጡት። እንረዳቸው። በምን እንረዳቸው? ሁላችንም የምንችለውን ብናደርግ የብሶ ህይወት እንቀይራለን። እና በዛ መንገድ እንረዳቸው እዚህ ያለንም። እኔ ለምሳሌ እዛ ፌስቡክ ላይ ዲሲ ልንመጣ ነው፣ ዲሲ ወተን ሻይ ቡና ማለት እንችላለን ወይ ይላሉ ወላጆች። ለምን እኔ ቤት አትመጡም ነው የምላቸው። እንዳን በቃ እታያለሁ፣ ይሄን ይመስላል ምግባችን፣ ይሄን ቡና እና እነዛ ልጆች ደስ ብሏቸው ይሄዳሉ። 10 ቀን 7 ቀን ቆይተው ሲሄዱ በጣም ከፍተኛ ስፔሻል ኢቨንት የተመስባል እሷ ቤት ያሳለፍ ነው ይሉናል ይላሉ። እና እኔ ራሴ እንደ ባህል አምባሳደር ነው የማየው። እስኪ እድሉን ስናገኝ እንጋብዛቸው ቤታችን፣ የመስቀል በዓላችን ላይ፣ ልደታችን ላይ፣ ክርስትናችን ላይ እናሳትፋቸው። እነዚህ ልጆች ወላጆቻቸውን ትቶ እዚህ ስለመጡና በጣም እዚህ ትልቅ ቤት ውስጥ ትልቅ ሰፈር ትልቅ አገር ስለምኖሩ የሞላላቸው ብላችሁ እንዳታስቡ። ያንን ድህነት ሚስ ያደርጋሉ። ያንን ጎጆ ቤት፣ ያንን እሳት ዳር ጫወታ ሚስ ያደርጋሉ። በጣም ነው ብዙ 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 የጎደለባቸው ነገሮች አለ እና በዛ መንገድ እንድናያቸው እንድንረዳቸው ለማለት ነው ፈልገው።
ያህልሻል ከአሜሪካ ድምፅ ጋር ለነበረች ቆይታ ለነበረን ጨዋታ በጣም ነው የማመሰግነው። እጅግ አብዝቼ አመሰግናለሁ።
እኔም በጣም ነው የማመሰግናቸው ይህን እድል ስላገኘው። በጣም እግዜር ይስጥልን፣ እግዜር ያክብርልን።
ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። የመጨረሻው ዘገባችን ወደ ሶማሊያ ይወስደናል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም ከ500 ሰዎች በላይ ሕይወትን የቀጠፈው ፍንዳታ ሶማሊያዊውን ዶክተር አህመድ አብዱልቃድር መሐመድን እጅግ ያሳዘነና የደም ባንክ መኖር እንዳለበት እንዲቆርጥ ያስወሰነው ሁኔታ ሆኗል። ከአምስት ዓመታት በኋላም ይሄ ወጣት ሐኪሙ ሐሳቡ ተሳክቶ ሀገሪቱ የመጀመሪያዋን የደም ባንክ እንዲኖራት አስችሏል። የኦሊቪያ ሻንን ሪፖርት ስምኝሽ ቆይታ አሰማናለች።
ላለፉት 27 ዓመታት ሶማሊያኖች ለሕዝብ አገልግሎት የሚሰጥ የደም ባንክ ሳይኖራቸው ቆይተዋል። እንደ አውሮፓውያን አቆጣጠር በ2017 ከ500 በላይ ሰዎችን ለህልፈት የዳረገው ቦምብ በፈነዳ ጊዜ ሰዎች በደም መፍሰስ በሽታ ሲሞቱ የተመለከተ አንድ ዶክተር ግን ለህዝብ አገልግሎት የሚሰጥ የደም ባንክ አቋቁሟል።
እዚህ የደም ባንክ ውስጥ ሁላችንም በበጎ ፈቃደኝነት ነው የምንሰራው። በቤናድር ክልል ውስጥ ደም በየቀኑ የሚያስፈልጋቸውን ሰዎች እናገለግላለን። በተቻለን መጠን ሰዎችን ለመርዳት እንሰራለን። ለህብረተሰቡና ለግል ሆስፒታሎችም ደም እናቀርባለን።
በበጎ ፈቃደኛ ዶክተሮች ነርሶችና የላቦራቶሪ ቴክኒሽያኖች የሚሰራው ቡድን በሞቃዲሾ ለሚገኙ ሆስፒታሎችም ከደም ለጋሾች የሚሰበስበውን ደም ያቀርባል። ይሄ ለአካባቢው ማህበረሰብ ትልቅ ጠቀሜታ ያለው ተቋም ነው። ምክንያቱም ምንም እንኳን የግል ሆስፒታሎች የራሳቸው መለስተኛ የደም ባንክ ቢኖራቸውም በናድር የደም አገልግሎት ግን ለመላው ህብረተሰብ አገልግሎት የሚሰጥ ብቸኛው ተቋም ነው።
ደም ስለግስ አራተኛ ጊዜ ነው። ደሜን የምሰጠው ለሶማሌዎች ነው። ስለዚህ ተመልሼ መጥቼም እንደገና ደም ሰጣለሁ። ምክንያቱም የደም እጥረት አለ። ደም የምለግሰው የሰዎችን ህይወት ለማዳን ነው።
በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በቅርቡ ያወጣው መረጃ እንደሚያሳየው በሶማሊያ ከወሊድ ጋር በሚያጋጥም ውስብስብ ችግር ምክንያት በየአመቱ 5000 ሴቶች ይሞታሉ። ከነዚህ ችግሮች መካከል ደግሞ ጤናማ የሆነ ደም ማግኘት አለመቻል ነው። ጤናማ የሆነ ደም ለነፍሰ ጡር እናቶች፣ አሳሳቢ ህመም ላለባቸው ወይም በቤት ውስጥ ጥቃት ለደረሰባቸው ሰዎች እጅግ አስፈላጊ ነው። በርግጥ ደም ከመለገስ ጋር የተያዘ የቆየ መጥፎ አመለካከት በመኖሩ የደም እርዳታ ማግኘት ሁሌም ቀላል አይደለም። በ2017 ከደረሰው የቦምብ አደጋ በኋላ ግን ይህ አይነቱ አመለካከት ቢቀንስም አሁንም ሰዎች ደም በመስጠት ዙሪያ የተሳሳተ እምነት አላቸው። ተቋሙም የደም አሰጣጥ ሂደቱ ከጀርም ነፃ እንዲሆኑና ቁሳቁሶቹ ከአንዴ በላይ ጥቅም ላይ እንዳይውሉ ለማድረግ ቢሞክርም አሁንም አስቸጋሪ ሁኔታዎች እንዳሉ ዶክተር አህመድ ያስረዳል።
አሲ ጉድ ብርሽዳ ይየለማን ደረጃ
እግዚአብሔር ይመስገን ደም በነፃ ነው የሚሰጡ። በየሳምንቱ እዚህ የመጣሁ ደም ለግሳለሁ። በዋናነት ሰዎችን በደም ጥረት ምክንያት እንዳናጣ ሶማሌዎች የእርዳታ ተቋምና መንግስት ብሔራዊ ደም ባንክ አገልግሎት ባስቸኳይ እንዲያቋቁም አሳስባለሁ። እዚህ በጥይት ከሚሞተው ሰው ይልቅ በደም ማጣት የሚሞተው ሰው ቁጥር ይበልጣል። ለረጅም ጊዜ የኩላሊት ችግር ነበረብኝ። ስለዚህ የኩላሊት እጥበት በማደርግበት ወቅት ይሄ ተቋም የደም እርዳታ ያደርግልኛል።
በዩናይትድ ስቴትስ የሚገኘው ማዮ የተሰኘ የጤና ተቋም አንድ ሰው ጤናውን አደጋ ላይ ሳይጥል እስከ ግማሽ ሊትር ደም መለገስ ይችላል ይላል። የዓለም ጤና ድርጅት መረጃ ደግሞ በአንድ ልገሳ እስከ 3 ሰው ህይወትን ማትረፍ እንደሚቻል ያሳያል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። ዛሬ የምንለያየው አንድ ሙዚቃ ለመገባበዝ ነው። ሚውዚክ ፓወር የሰኘው ሙዚቃ በመቀጠል ንጉሱ ታምሬ የዛሬው የድምፅና የምስል መሐንዲሳችን እያጫወተ በሱ ምልክ እንሰነባበታለን። አስተናግዳችሁ ያመሸሁት ሀብታሙ ስዩም ነበር። በነገር መሰናዷችን እንደምንገናኝ አስባለሁ። አብራችሁን ስለነበራችሁ በእጅጉ አመሰግናለሁ። ለሙዚቃው ሌት strip out, make it right, money counter, run the world, no one stops, what is your thing, yeah, you know it stops, hold up, baby, the fast, go crazy, that's hard, fuck you, pay me, no one can stop me, one on one, no copy, run it, no poly, the real one, go, go, go.
nothing is. X-ray vision ain't no stopping me. A whole lot of money on me, monopoly. No, they don't get the